Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 5 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሶሎሞን አባተና
ጤና ይስጥልን ቆንጂት ታዬ ነን።
በአማራ ክልል በሰሜን ወሎ ዞንና በአፋር ክልል የሚገኙ ሁለት ተጎራባች ቀበሌዎች ነዋሪዎች በየጊዜው በሚነሳና በሚበርድ ጠብ ሲጋጩና ሲታረቁ ቢቆዩም አሁን ግን የ12 ሰው ሕይወት ያጠፋ የከረረ ግጭት መፈጠሩን የአካባቢዎቹ ነዋሪዎች ተናግረዋል።
የአፋር ወረዳ፣ የሰበማ ወረዳ ድርድር ያደርጋሉ ብዙ ጊዜ ማለት ነው፣ ያስታርቋቸዋል። ግን ከታረቁ በኋላ ኑሮ እንደ ሕፃን ጠብ ይነሳል፣ ጠቡ አሁን ይቀሰቅሳል።
ሁለት ሕዝቦች እኮ ሌላ እኮ ችግር አይደለም እኮ። አፈሮቹን ገብቷል፣ አግብቷል፣ ወልዷል። ሴቶቹ የእነሱ ሴቶቹ ወልዷል።
የክልሉ ባለስልጣናት የተጠቀሰውን ያህል ብዛት ያለው ሰው መሞቱን አረጋግጠው የተመረጡ ሽማግሌዎች ችግሩን ለመፍታት ጥረት ማድረጋቸውን እና ሁኔታው አሁን መብረዱን ይናገራሉ።
የሀገር ሽማግሌዎች፣ አካባቢ የሀገር ሽማግሌዎች እና የሃይማኖት አባቶችም የጸጥታ መዋቅሩም ግጭቱን እንዲበርድ ማድረግ ችለዋል።
በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
የሱዳን ፕሬዚደንት ኦመር አልበሽር ከዩናይትድ ስቴትስ ጋር ሀገራቸው የምታደርጋቸውን ድርድሮች በሙሉ ማቋረጣቸውን ይፋ አድርገዋል። ይህንን እርምጃ የወሰዱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሱዳን ላይ የተጣሉት ማዕቀቦች ሙሉ በሙሉ መነሳታቸውን አስመልክቶ የመጨረሻ ውሳኔያቸውን በማዘግየታቸው እንደሆነ ተነግሯል። የተባበሩት መንግስታት ድርጅት በብጥብጥ በሺዎች የተቆጠሩ ሰዎች በተገደሉባት ማዕከላዊ ኮንጎ ውስጥ 38 ተጨማሪ የጅምላ መቃብሮችን አግኝተናል እያለ ነው። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሱዳን ፕሬዚደንት ኦመር አልበሽር ከዩናይትድ ስቴትስ ጋር የሚደረጉ ድርድሮችን በሙሉ ማቋረጣቸውን አስታውቀዋል። አልበሽር እርምጃውን የወሰዱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሱዳን ላይ የተጣሉት ማዕቀቦች ሙሉ በሙሉ የሚነሱበትን የመጨረሻ ውሳኔያቸውን በሚያደርጉበት በዛሬው ቀን ጉዳዩ በተጨማሪ የሶስት ወር ጊዜ እንዲዘገይ በማድረጋቸው የተነሳ መሆኑን የሱዳን መንግስት መገናኛ ብዙሃን ዘግበዋል። የቀደሙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስተዳደሩን ባለፈው ጥር ወር ለተተኪያቸው ለሚስተር ትራምፕ ከማስረከባቸው አስቀድመው ሱዳን ላይ የተደነገጉት ማዕቀቦች አንዳንዶቹ ለስድስት ወር እንዲነሱ ማስፈጸሚያ ትዕዛዝ አስተላልፈው ነበር። ፕሬዚደንት ትራምፕ በጉዳዩ ቋሚ የሚሆነውን ውሳኔያቸውን የሚሰጡበት የጊዜ ገደብ ዛሬ ሲሆን፣ በምትኩ ማዕቀቦቹን በጊዜያዊነት ያነሳውን የቀደመ ትዕዛዝ ለሶስት ወር እንዲራዘም አዲስ ትዕዛዝ ትናንት ፈርመዋል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1997 ሱዳን ላይ ማዕቀብ የጣለችባት ለመጀመሪያ ጊዜ የአልቃይዳ መሪ ኦሳማ ቢንላደን በዋና ከተማዋ በካርቱም እንዲኖር በመፍቀዷ በሽብርተኝነት ደጋፊ መንግስትነት ፈርጃት እንደሆነ ይታወሳል። ከዚያ በኋላ ዳርፉር ውስጥ የሰብአዊ መብት ጥሰቶችን ፈጽማለች በሚሉት ክሶች የተነሳ ሌሎች ማዕቀቦች ተጨምረውባታል። የቀድሞው ፕሬዚደንት ባራክ ኦባማ ሱዳን ማዕቀቦቹ በቋሚነት እንዲሰረዙላት ከፈለገች ማሟላት ያለባትን እርምጃዎች አስቀምጠዋል። ለዳርፉር ግጭት መፍትሄ እንድትፈልግ የሱዳን የሰብአዊ እርዳታ ድርጅቶች ግጭት ወዳለባቸው አካባቢዎች እንዲገቡ እንድትፈቅድና በጸረ ሽብርተኝነት እንቅስቃሴዎች ከዩናይትድ ስቴትስ ጋር እንድትተባበር የሚጠይቁት ይገኙባቸዋል። ይሁን እንጂ ሱዳን የተጠየቀውን ማሟላቷን በደንብ የሚገመግም የውጭ ጉዳይና የብሔራዊ ጸጥታ ምክር ቤት የሰው ኃይል ስለሌለ ማዕቀቦቹ እንዲቀጥሉ የሰብአዊ መብት ተሟጋቾች እንዲሁም በዩናይትድ ስቴትስ ምክር ቤት የሁለቱም ፓርቲዎች ሴኔተሮች ያሉበት ቡድን ፕሬዚደንት ትራምፕን ሲያሳስብ ቆይቷል።
ካለፈው ነሐሴ ወዲህ በብጥብጥ በሽዎች ተቆጠሩ ሰዎች በተገደሉባት በማዕከላዊ ኮንጎ 38 ተጨማሪ የጅምላ መቃብሮች መገኘታቸውን የተባበሩት መንግስታት ድርጅት አስታወቀ። ካሳይ ክፍለ ግዛት ውስጥ በጠቅላላ የተገኙት የጅምላ መቃብሮች 80 መድረሳቸውን የመንግስታቱ ድርጅት የኮንጎ ሰላም አስከባሪ ተልእኮ አስታውቋል። ከካሳይ ክፍለ ግዛት ከብጥብጡ ሸሽቶ ከሀገር የተፈናቀለው ሰው ብዛት 1.3 ሚሊዮን እንደሚደርስ የድርጅቱ ሪፖርት አመልክቶ 30 ሺህ ሰዎች ደግሞ ወደ ጎረቤት አንጎላ መሰደዳቸውን ገልጧል።
ሰሜን ምስራቅ ናይጄሪያ ውስጥ በተከታታይ በደረሱ ያጥፍቶ ጠፊ ጥቃቶች ቢያንስ 17 ሰዎች መገደላቸውን የሀገሪቱ ፖሊሶች ተናገሩ። ትናንት ማክሰኞ ማታ ማይዱጉሪ ከተማ ውስጥ 4 አጥፍቶ ጠፊዎች ባፈነዷቸው ቦምቦች ከ20 የሚበልጡ ሰዎችንም አቁስለዋል። አብዛኞቹ የጸጥታ ጥበቃ ኬላዎች ላይ የተሰማሩ ሲቪል ሚሊሻ አባላት መሆናቸው ነው የከተማይቱ ፖሊሶች የገለጹት። ከአጥፍቶ ጠፊዎች ውስጥ ቢያንስ አንዷ ሴት መሆኗን የሚሊሻ ኃይሉ ቃል አቀባይ ተናግረዋል። ቦኮ ሐራም በየገበያውና የፍተሻ ኬላው ለሚያደርሳቸው ጥቃቶች በይበልጥ አዋቂ ሴቶችንና ታዳጊ ልጃገረዶችን ቦምብ እያስታጠቀ ማሰማራቱን አባብሷል።
የዛምቢያ ፓርላማ ለ90 ቀናት የሚቆይ አስቸኳይ ጊዜ አዋጅ ጣለ። የሀገሪቱ ፕሬዚደንት የሁኔታውን አስፈላጊነት ባለፈውም ሳምንት አሳስበው ነበር። አዋጁ አሁን በሀገሪቱ ውስጥ ያለውን የፖለቲካ ቀውስ ይበልጥ ያባብሳል የሚሉ የፖለቲካ ተንታኞች ይደመጣሉ። በነሐስ ማዕድን በበለጸገችው ሀገር የባህር በር በሌላት ዛምቢያ በጣም የሚያስፈልጓትን የመዋዕለ ንዋይ አፍሳሾች ሊያሸሽ እንደሚችልም እየተሰማ ነው። አኒታ ፓውል ከጆሃንስበርግ ያስተላለፈችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ይህ በዛምቢያ አዲስ የተጣለው የአስቸኳይ ጊዜ አዋጅ ለፕሬዝደንቱና ለወታደሮች ተጨማሪ ሥልጣን ይሰጣል። ፕሬዝደንቱ አዋጅ እንዲወጣ ጥሪ ያቀረቡት ባለፈው ሳምንት የእሳት ቃጠሎ ደርሶ ዋና ከተማዋ የሚገኘውን የገበያ ስፍራ ካወደመ በኋላ ነበር። ጥቃቱን ያደረሱት ጥቂት የሀገር ፍቅር የሌላቸው ዜጎች ናቸው ሲሉ የተናገሩት ፕሬዝደንት በመረባረብ እርምጃ መውሰድ ባይቻል ኑሮ በሀገሪቱ የሶሻልና ምጣኔ ሀብታዊ እድገት ላይ ከባድ ጥፋት ሊያደርስ የሚችል አቅም ነበረው ብለዋል። ምክር ቤቱ የአስቸኳይ ጊዜ አዋጁን ትላንት በሙሉ ድምፅ አጽድቋል። በፓርላማው የተቃዋሚ ፓርቲ አባላት ድምፅ አልሰጡም፣ ምክንያቱም ፕሬዝደንት ኤድጋር ሉንጉ ባለፈው ወር ንግግር ሲያደርጉ 48ቱም ተቃዋሚዎች ረግጠው በመውጣታቸው ስለታገዱ ነው። የተቃዋሚዎቹ መሪ ሐኪንዴ ሂቺሌማም በሀገር ክህደት ወንጀል ክስ ካለፈው ሚያዝያ ወር ጀምሮ በእስር ላይ ይገኛሉ። የተቃዋሚ ፓርቲው ቃል አቀባይ ቻርልስ ካኮማ ለብሔራዊ ልማት የአንድነት ፓርቲ የአስቸኳይ ጊዜ አዋጁን በመቃወም ድምፅ ይሰጥ ነበር፣ ምክንያቱም የዜጎችን መሠረታዊ መብቶች ይገድባል፣ ባዕዳን መዋለ ንዋይ መዳቢዎችንና ጎብኚዎችንም ያሸሻል ሲሉ አስረድተዋል።
የመዋለ ንዋይ መዳቢዎችና ጎብኚዎች የአስቸኳይ ጊዜ አዋጅ ወደ ተደነገገበት አገር መምጣት ይፈራሉ። ያፈሰሱት ገንዘብ ዋስትና ይኖረው እንደሆነ እርግጠኞች አይሆኑም። አንዴ ዛምቢያ ከገቡ በኋላ የደህንነታቸው ጉዳይም ያሳስባቸዋል።
በዛምቢያ እያሽቆለቆለ ያለው የነሐስ ዋጋና የኃይል ቀውስ የሀገሪቱን ኢኮኖሚ እድገት ክፉኛ መጉዳቱ ይነገራል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዋይት ሀውስ በተዋጣ ሁኔታ ስራውን እየሰራ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ተናግረዋል። ፕሬዚደንቱ ይህን ያሉት ባለፈው ዓመት የምረጡኝ ዘመቻ ያካሂዱ በነበረበት ወቅት የበኩር ልጃቸው ዶናልድ የሩሲያ መንግስት ጠበቃ እንደሆኑ ከተነገረ አንድ ሰው ጋር ተገናኝተው የዲሞክራቲክ ፓርቲውን እጩ ሂለሪ ክሊንተንን ለማሸነፍ የሚረዳ መረጃ መካፈላቸውን የሚያሳዩ ኢሜሎች ከወጡ በኋላ ዋይት ሀውስ ቀውስ ውስጥ ገብቷል እየተባለ የሚናፈሰውን ወሬ ለማስተባበል እንደሆነ ተገልጿል። ዛሬ ቀለል ያለ የስራ ፕሮግራም እንዳላቸው የተነገረው ፕሬዚደንት ትራምፕ የሚያተኩሩት በሀገሪቱ የጤና ጥበቃ ዋስትና ሕግ የግብር ቅነሳና ማሻሻያ እንዲሁም ሌሎች በርካታ ጉዳዮች ላይ እንደሆነ ተናግረዋል። በመጽሔት ክፍለ ጊዜ በዝርዝር የሚቀርብ ዘገባ ይኖረናል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ወደ ፈረንሳይ ዋና ከተማ ፓሪስ ተጉዘዋል። ትራምፕ ከአሁን ቀደም የሽብር ጥቃት ደጋግሞ ያገኛትን ከተማ አደገኛ ብለው ሲያንቋሽሹት ወደነበረች ወደ ፓሪስ ሄዱት ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር በጸረ ሽብር ጉዳዮች ላይ ለመነጋገርና የዩናይትድ ስቴትስ ወታደሮች ወደ አንደኛው የዓለም ጦርነት በገቡበት 100ኛ ዓመት መታሰቢያ ላይ ለመገኘት መሆኑ ተገልጿል። የሚስተር ትራምፕ ከአንድ ዓመት በፊት ፓሪስን እጅግ በጣም ከቁጥጥር ውጪ የሆነች አደገኛ ከተማ እንዳሏት ከዚያ ወዲህም እስላማዊ መንግስት ቡድን በሚያደርሰው ጥቃት ምክንያት የዓለም ታላቅ ከተማነቷ ኮስሷል ሲሉ መናገራቸው ይታወሳል። በቅርቡ ደግሞ ከፓሪሱ ዓለም አቀፍ የአየር ንብረት ስምምነት ዩናይትድ ስቴትስን ባስወጡበት ጊዜ የተመረጥኩት የፒትስበርግን እንጂ የፓሪስን ህዝብ እንደወከል አይደለም ብለው ነበር። ይሁንና አሁን ፕሬዚደንቱ ለሁለት ቀናት በሚያካሂዱት ጉብኝት አዲስ ተመራጩ የፈረንሳይ ፕሬዚደንት ማክሮን ጋር ይገናኛሉ። ከጦር ሰራዊት ባለስልጣናት ጋር ምሳ ለመብላትና የናፖሊዮን ቦናፓርት ሐውልትን እንደሚጎበኙ ተገልጿል። አርብ ደግሞ የትልቁ የፈረንሳይ አብዮት ብሔራዊ በዓል ባስቲ ቀን ላይ ይገኛሉ ተብሏል።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል ምርመራ ቢሮ ስራ አስኪያጅ እንዲሆኑ ያጯቸው ክሪስቶፈር ሬይ ዛሬ የመወሰኛው ምክር ቤት የሹመት ማጸደቂያ ሸንጎ ፊት ቀርበው በሰጡት ቃል የፌዴራል ምርመራ ቢሮው የሚመራው ህጉን በተከተለና ወገናዊ ያልሆነ ፍትህ በመሻት ብቻ እንደሚሆን አስገንዝበዋል። የተከላካይ ጥብቅና ባለሙያው የቀድሞ የፍትህ ሚኒስቴር ባለስልጣን ሬይ ከመወሰኛው የፍትህ ኮሚቴ አባላት የተሰነዘሩ ጥያቄዎችን እያስተናገዱ ናቸው። ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 5 2009 ዓመተ ምህረት ምሽት ፕሮግራም ነው።
ልጅ ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያን ቤተሰቦችን የሚመለከት አንድ ዝግጅት አለን። ወደ አሜሪካ ሄጄ ልጄ ለወልድ ነው ኦ ሱኮ ሷኮ አሜሪካ ነው የተወለደችው የሚሏችሁ ከበዙ በጉዳዩ ላይ የዩናይትድ ስቴትስ ኤምባሲ የሚለው አለ።
ይህ ህግ ለሁሉም ይሰራል። አሜሪካ ውስጥ ልጅ መውለድም ሆነ አሜሪካ ውስጥ በሚገኙ የሕክምና ተቋማት ውስጥ ሕጋዊ ሰነድ ይዞ አገልግሎት ማግኘትም ሕጋዊ ነው። ለአገልግሎቱ ክፍያ መፈጸም ግን ግዴታ ነው።
ዋሽንግተን ዲሲ እና ሌሎች አካባቢዎች የሚኖሩ ኢትዮጵያውያንስ በዚህ ጉዳይ ምን ይሆን የሚሉት?
ደጋግመው ሰዎችን የመርዳት እንግዲህ በማወቅም ባለማወቅም ይችላል ለመርዳት በሚደረገው ጥረት እነዛም ሰዎች ከአገልግሎቱ ይወጡበት ሁኔታ አለ። ምክንያቱም ያ ቤት በጣም ብዙ ሰዎችን በማስተናገድ ማለት ነው።
ቀደም ሲል የሰማችኋቸው ከአሁን ከሰማችሁት በፊት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባለስልጣን ናቸው። ዘገባ ይኖረናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በአማራ ክልል በሰሜን ወሎ ዞንና በአፋር ክልል የሚገኙ ሁለት ተጎራባች ቀበሌ ነዋሪዎች በየጊዜው በሚቀሰቀስ ግጭት ሲጋጩና ሲታረቁ ቢቆዩም አሁን ግን የ12 ሰዎች ህይወትን ያጠፋ የከረረ ግጭት መፈጠሩን የሁለቱ አካባቢዎች ነዋሪዎች እየተናገሩ ነው። ለግጭቱ መሰረታዊ መፍትሄ የሚሰጥ አካል በመጥፋቱም የሚጠፋው የሰው ህይወትና በስጋት ቀያቸውን ጥለው የሚሰደዱ ሰዎች ቁጥር እየጨመረ መምጣቱን ይናገራሉ። የክልሉ ባለስልጣናት የተጠቀሰውን ያህል ቁጥር ሰው መሞቱን አረጋግጠው የተመረጡ ሽማግሌዎች ችግሩን ለመፍታት ጥረት ማድረጋቸውና ሁኔታው አሁን መብረዱን ይናገራሉ። ዝርዝሩን ጽዮን ግርማ ይዛለች።
በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ ሶዶማ ቀበሌ በአፋር ክልል ውስጥ ከሚገኘው ጭፍራ ወረዳ ጋር ተጎራባች እንደሆነ ያካባቢው ነዋሪዎች ይገልጻሉ። የሁለቱ ተጎራባች ነዋሪዎችም ለረጅም ጊዜ አብረው ይኖሩና ተጋብተው የወለዱ ጎረቤታሞች ናቸው ይላሉ። ግን ደግሞ በየጊዜው በመካከላቸው ግጭት ይፈጠራል፣ የሰው ህይወት ይጠፋል፣ ሽማግሌ ገብቶ ያስታርቃቸዋል፣ እንደገና ደግሞ መልሰው ይጋጫሉ ይላሉ። ባለፈው ረቡዕ ሰኔ 28 የተከሰተው ግጭትም የዚህ አካል ነው ይላሉ። ከሁለቱም ወገን ያነጋገርናቸው ነዋሪዎች ለዚህ ህለት ግጭት መነሻ የተለያየ ምክንያት ይሰጣሉ። ሁለቱም ቀድሞ ጥቃት የፈጸሙት እነሱ ናቸው በሚል ይካሰሳሉ። በሁለቱም ወገን የታመነው ግን ከአረቡ ሰኔ 28 እስከ አርብ ሐምሌ 1 ቀን ባደረጉት የሶስት ቀን ውጊያ የ12 ሰው ህይወት በሁለቱም ወገን መጥፋቱን ነው። በአሁን ወቅት አካባቢው ላይ አለ ባሉት ስጋት የተነሳ ስማቸውን እንዳልጠቀስ አጥብቀው የጠየቁኝ ግጭቱ የተከሰከሰበት ቀበሌ አቅራቢያ የሚገኙ ነዋሪ ይህን ፕሮግራም ሰምቶ መፍትሄ የሚሰጥና አካል ካለ ሁኔታውን እንደ ገለልተኛ ወገን ሆኜ ላስረዳ ይላሉ።
እነዚህ ሰላም ኮሚቴ የሚባሉ የአፋር ወረዳ፣ የሰብማ ወረዳ ድርድር ያደርጋሉ። ብዙ ጊዜ ማለት ነው ያስታርቋቸዋል። ግን ከታረቁ በኋላ ዙሮ እንደ ህፃን ጠብ ይነሳል። ጠቡ አሁንም ይቀሰቀሳል። ምክንያቱም ትልቁ መሰረታዊ ችግር የዛን ቦታ ጃራ የሚባለው ቦታ የአማራ ነው ወይስ የአፋር የሚባል ካርታ ተይዞ አማራ መሆን የሚገባው ከሆነ ለአማራ፣ ለአፋር የሚገባው ከሆነ ለአፋር ማድረግ ነበር ትልቁ ወቅቴ። ይህ ግን አልሆነም። አማራውን ሲጠይቅ የአማራ ነው ይባላል፣ አፋሩን ሲጠይቅ የአፋር ነው ይባላል።
በአፋር ክልል የምክር ቤት አባል የሆኑትና በዚህ ጉዳይ ላይ ከዚህ ቀደም በሽምግልና ላይ የተቀመጡ አቶ ሀሰንና መሐመድ የተባሉ አዛውንቶች በስልክ አነጋግሬ ነበር። ሀሳባቸውን እንደተረዳሁትም አቶ ሀሰን የሁለቱ አካባቢ ህዝቦች የተጋቡና የተዋለዱ ናቸው ይላሉ።
ሁለቱ ህዝቦች እኮ ችግር አይደለም እኮ አፋሮቹን አግብቷል ወልዷል። ሴቶቹ የእነሱ ሴቶቹ ወልዷል። በብዙ ጊዜ ጎረቤቶቹ ስለሆነ ብዙ ጊዜ እኮ ነው የሚገባው።
አቶ ሀሰን የሚያስረዱት ሁለቱ ህዝቦች ጎረቤታሞች ናቸው፣ ግን ደግሞ ሁልጊዜ ጸብ ይፈጠራል። ከዛ በሽማግሌ ይታረቃሉ፣ እንደገና ደግሞ መልሰው ይጣላሉ። ትልቁ ችግር ከሁለቱም አካል ነፍስ የሚያጠፉ ሰዎችን ለህግ አለማቅረብ፣ እንደዚሁም ደግሞ ችግራቸውን ለዘለቄታ እንዲፈቱ የሚያስችል መፍትሄ የሚሰጥ አካል የለም ይላሉ። አቶ መሐመድም እዚህ አካባቢ በየጊዜው እንደሚገዳደሉ ገልጸው አሁን በመካከላቸው ፌዴራል ፖሊስ ገብቶ ሁኔታውን ማረጋጋቱን ይናገራሉ።
አሁንም ሁለተኛ ከዛ በኋላ የሰማሊሎች የተሰብሰበው አሁን በኋላ እንዳትገደለው እናንተ ጎረቤት ነው ብዬ ነበር። ከዛ በኋላ አንድ ወር በኋላ ተገደሉ። አልካዱ ልዮች ያረና ኮንትሮላ ልዮች የገመል የነበረው ልዩ ገደልኩ። ሁለተኛ ሰድማ
በሁለቱም ወገን ያነጋገርኳቸው ሰዎች ከዚህ ቀደም አንድ ወይም ሁለት ሰው ህይወት እንደሚጠፋ ገልጸው ያሁኑ ግን የከረረና ለሶስት ቀናት የቆየ የሞተውም ሰው ቁጥር ከፍተኛ ነው ይላሉ። የአማራ ክልል የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን የ12 ሰዎች ህይወት ማለፉን አረጋግጠው አሁን ሁኔታው ተረጋግቷል ይላሉ።
እንግዲህ በእነዚህ አካባቢዎች በተለያዩ ጊዜያት ቀደም ባሉትም ጊዜያት ግጦሽ፣ ውሃ እና በመሳሰሉት ምክንያቶች ግጭቶች ይፈጠራሉ። ህብረተሰቡ እነዚህን ግጭቶች የሚፈታባቸው መንገዶች አሉት፣ የራሱ የቆየ ባህልና ልምድ። አሁን በቅርቡም እነዚህ ወሰን ቀበሌዎች አካባቢ ግጭቶች ተፈጥረው ነበር። በእነዚህ ግጭቶች ምክንያት እንደተባለው የሰው ህይወት ጠፍቷል። የሁለቱም ክልሎች መንግስታትም አካባቢ የእግር ሽማግሌዎች እና የሃይማኖት አባቶችም የጸጥታ መዋቅሩም ግጭቱን እንዲበርድ ማድረግ ችለዋል። ከዛ በተረፈም አንደኛ በዚህ ሂደት ውስጥ የሚጠየቁ አካላትን ተጠያቂ ለማድረግ፣ ሁለተኛ የህብረተሰቡ ግንኙነት ወደ ነበረበት እንዲመለስ የአካባቢ ነዋሪዎች እና ሽማግሌዎች፣ የሃይማኖት አባቶች፣ ታዋቂ ሰዎች ሽምግልናና ውይይት ላይ ናቸው። ችግሩን ማቆምም ችለዋል። በዘለቄታውም ደግሞ የህብረተሰቡ ግንኙነት ወደ ነበረበት እንዲመለስ እየሰሩ ናቸው ማለት ነው።
አቶ ሀሰን በበኩላቸው እንዲህ ያሉ ሽምግልናዎች በየጊዜው እንደሚሞከሩም ይገልጻሉ።
ሞክራቸው በመንግስቱም ሆነ በሀገሩ ሽማግሌዎቹም ያደረጉ ነው። በፊት ተደርጎ ነበረ፣ እንደገና ተመልሶ ተጠርቆ ደህና አንድ ወር ሁለት ወር እንደዚህ ቆይቶ እንደዚህ እንደገና።
የአማራ ክልል የአካባቢው ነዋሪም ይህንኑ ያረጋግጣሉ። የሰው ህይወት መጥፋቱ ከሚቀጥል ሁነኛ መፍትሄ ያስፈልጋልም ይላሉ።
በድጋሚ ለድጋሞ ለእኔ አሳሳቢ ትልቅ ጉዳይ ነው ብዬ የማምንበት ነገር ስለሆነ ይህንን የድንበር ጉዳይ መለየት አለባቸው። ለይተው የማይገባው አካል አይገባህም መባል አለብን። እኔ የአማራዎቹ ካልሆን አማራ ያገኘኝን የድፍረት ሆን አይንን ጨፍኖ ፍርድ አልሰጠም። ጨፈር ከሆነ አፋር ነው።
አማራ ሁሉም አማራ ሆነ ልብ
አቶ ንጉሱ ጥላሁን በዚህ አካባቢ የወሰን ችግር ስለመኖሩ የተነሳ ነገር የለም። የአካባቢው ችግር እስካሁን እየተፈታ የሚገኘው በሽምግልና ጭምር ነው። ይህ ደግሞ እየተሰራበት ነው ይላሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አሜሪካ ድምጽ ሬዲዮ መጽሔትን ነው ያደመጣችሁ ያላችሁት። የተሰማው የለቱ አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።
በግጭትና በተፈጥሮ አደጋዎች አካባቢዎች የሚኖሩ ሕፃናት ትምህርት በገንዘብ እጥረት ሳቢያ አደጋ እንዳንዣበበበት የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታውቋል። ከሚፈለገው ገንዘብ 12 ከመቶ ብቻ ማግኘቱንም አመልክቷል ድርጅቱ። በኢትዮጵያም ከ200 በላይ የመጀመሪያ ደረጃ ትምህርት ቤቶች መዘጋታቸውን የዩኒሴፍ መግለጫ ጠቁሟል። መለስካቸው አማሃ ተጨማሪ አለው።
የዩኒሴፍ መግለጫ እንደሚለው ግጭቶችና በአደጋ ምክንያት ውድመት በደረሰባቸው አካባቢዎች የሚኖሩ በሚሊዮኖች የሚቆጠሩ ሕፃናት ትምህርት በገንዘብ እጥረት ምክንያት ለአደጋ ክፉኛ ተጋልጧል። ለእነዚህ ሕፃናት ትምህርት ከሚፈለገው 932 ሚሊዮን ዶላር ዩኒሴፍ በእጁ የገባው 115 ሚሊዮን ዶላር ብቻ እንደሆነም ዓለም አቀፉ ድርጅት ያወጣው መግለጫ ያስረዳል። ገንዘቡ ቢገኝ 9.2 ሚሊዮን ለሚሆኑ በገጠማቸው ችግር ምክንያት መደበኛም ሆነ ኢ መደበኛ ትምህርት ለማግኘት ላልቻሉ ሕፃናት ማስተማሪያ የሚውል ነው። የቡድን 20 መሪዎች ጉባኤ በጀርመን ሃምበርግ ከተማ ባለፈው ሳምንት መጨረሻ ላይ በተከናወነበት ወቅት የዩኒሴፍ የበጎ ፈቃድ አምባሳደር ወጣት ሙዙን አልማላህን ለመሪዎቹ ያቀረበችው ጥሪ ጥሩ ምላሽ እንደሚያገኝ ከኒውዮርክ የዩኒሴፍ ቢሮ ክርስቶፈር ታይዲ ለቪኦኤ ተስፋቸውን ገልጸዋል።
Certainly, you know, and I think we have a proven...
አዎ በርግጥ ተስፋ አለን። እንደሚመስለኝ የጠየቅነውን ድጋፍ ባገኘን ጊዜ በዚያው መጠን ውጤትና ፍሬ ያለው ሥራ እንደምናከናውን ያለፈ ሥራችን የሚያረጋግጠው ነው። በጣም በአስቸጋሪ ሁኔታ ለሚኖሩ ሕፃናት ምን ማድረግ እንደምንችልም አሳይተናልና ይህን እድል መጠቀም ነበረብን እና መሪዎቹ እነዚህ ሕፃናት የሚያልፉበትን አስቸጋሪ ጎዳና እንዲገነዘቡት ይረዳን ይመስለኛል።
ታይዲ አክለውም የዚህን ጥሪ አስፈላጊነት በሌላ መልኩ አስምረውበት መልእክቱን አስተላልፈዋል።
ይህንን ካልነዘና እንደሚመስለኝ የማይዘነጋ ቁም ነገር እንዳለ እናስታውስ። ምናልባት ብዙዎቹ ዓለም አቀፍ በጎ አድራጊዎች ስለ ሰብአዊ ቀውስ በሚያስቡበት ጊዜ አስቀድሞ ስለ ትምህርት እያሰቡ ይሆናል እና በተለመደው መንገድ መጀመሪያ የሚመጣላቸው ህይወትን የመታደግ ተግባራትን ማከናወን ነው። ለምሳሌ የጤና እንክብካቤ፣ ክትባት ወይንም ሌሎችን ጥበቃዎች ማከናወን ነው። እነዚህ ሁሉ አስፈላጊነታቸው አይጠረጠርም፣ ግን ትምህርትን መዘንጋት አንችልም። መልእክቱ ያ ነው። ምክንያቱም ትምህርት ህይወት አድን ነው። በቀውሶች ምክንያት ህፃናት ትምህርት ቤት መሄድ ስላልቻሉ አንድ ትውልድ መጥፋት የለበትም። እነዚህ ህፃናት ናቸው ነገ ሐኪሞች የሚሆኑት፣ ሀገር የሚገነቡትም እነዚሁ ናቸው እና ዛሬ ካልተማሩ መጨረሻ የሚጎዳው አገር ነው።
በዓለም ከፍተኛ ግጭት በሚካሄድባቸው አንዳንድ አካባቢዎች ለዩኒሴፍ የትምህርት መርሃ ግብር ማከናወኛ ያጋጠመው የገንዘብ ጉድለት የተለያየ እንደሆነም መግለጫው ያመለክታል። በኢራቅ የ36 በመቶ፣ በሶሪያ የ64 በመቶ፣ በየመን የ74 በመቶ እንዲሁም በመካከለኛው አፍሪካ ሪፐብሊክ የ78 በመቶ ጉድለት ታይቷል። በኢትዮጵያም ለሕፃናትና ለወጣቶች የትምህርት ተደራሽነት በአጠቃላይ የተስፋፋ ቢሆንም በተፈጥሮና ሰው ሰራሽ አደጋዎች ሳቢያ የትምህርት ስርዓቱ አሁንም ለአደጋ ተጋላጭ ነው ብሏል መግለጫው። ባለፉት ሁለት ተከታታይ ዓመታት የተከሰተው ድርቅ ብዙ ሕፃናትም ትምህርታቸውን እንዲያቋርጡ አስገድዷቸዋል፣ የትምህርት ጥራቱንም ቁልቁል አውርዶታል ይላል የዩኒሴፍ መግለጫ። በዚህ የትምህርት ዓመት ማብቂያ ላይ ከ200 በላይ የመጀመሪያ ደረጃ ትምህርት ቤቶችም ተዘግተዋል። እንደ አውሮፓ አቆጣጠር በ2017 ዓመተ ምህረት ከ2 ሚሊዮን በላይ የሚገመቱ ሕፃናት ትምህርታቸውን እንዲቀጥሉ ድጋፍ ይሻሉ። ከነዚህ መካከል 100,000 የሚሆኑት ሕፃናት ከመንደራቸው የተፈናቀሉ እንደሆኑ የሚያስረዳው ይህ መግለጫ 369,038 ስደተኛ ሕፃናት ደግሞ ተጨማሪ ድጋፍ የሚፈልጉ ናቸው ብሏል። ይህ በኢትዮጵያ ያለውን የዩኒሴፍ የትምህርት መርሃ ግብር ማካሄጃ ገንዘብ ጉድለት በዚህ ወር 57 በመቶ ያደርሰዋል። ዩኒሴፍ ለኢትዮጵያ መርሃ ግብሩ የሚፈልገው ገንዘብ 11.6 ሚሊዮን ዶላር ሲሆን እስካሁን ያገኘው 5 ሚሊዮን ዶላር ብቻ እንደሆነ መግለጫው ይናገራል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የበኩር ልጃቸው ዶናልድ የሩሲያ መንግስት ባለስልጣን ናቸው ብሎ አምኖባቸው ከነበረ አንዲት ግለሰብ ጋር የሂለሪ ክሊንተንን የፕሬዝደንትነት ፉክክር ሊጎዳ ይችላል ተብሎ የታሰበ መረጃ ስለማግኘት ለመነጋገር ተገናኝተው እንደነበር የወጡ መረጃዎችን የሚያጠናክሩ የኢሜል ልውውጦችን ይፋ አድርገዋል ልጅየው። እነዚህ ኢሜሎች ትራምፕ እንዲሁም በምርጫ ሂደቱ ወቅት የዘመቻ ቡድናቸው ከሩሲያ መንግስት ጋር ተመሳጥረዋል በሚል የገቡበትንና እስካሁንም መውጫና መቋጫ ያልተገኘለትን ችግር ይበልጥ ያባባሰው መሆኑ እየተሰማ መሆኑን የዋይት ሀውስ ዘጋቢያችን ፒተር ሃይንላይን ዘግቧል። ትዝታ በላቸው ታቀርበዋለች።
በትንሹ ዶናልድ ትራምፕ ማለትም ዶናልድ ትራምፕ ጁኒየር ትላንት ማክሰኞ ይፋ የተደረጉት ኢሜሎች የሚናገሩት የሩሲያ መንግስት አቃቤ ህግ ናቸው የተባሉ ግለሰብ የጥቅስ መጀመሪያ ሩሲያና መንግስቷ ለሚስተር ትራምፕ ያላቸው ድጋፍ አካል የሆነ እጅግ አንገብጋቢና በከፍተኛ ደረጃ የተያዘ መረጃ የጥቅስ መጨረሻ ሊያካፍሏቸው ያቀረቡላቸውን ጥሪ በደስታ መቀበላቸው ነው። ፕሬዚደንት ትራምፕ ስለ ጉዳዩ የሰጡትን እጥር ያለች ባለ አንድ መስመር መግለጫ የዋይት ሀውስ ቤተ መንግስት ምክትል ቃል አቀባይ ሳራ ሃከቢ ሳንደርስ ለጋዜጠኞች በንባብ አሰምተዋል።
My son is a high quality person and I applaud his transparency.
ልጄ ከፍ ያለ ምግባር ያለው ሰው ነው። ግልጽነቱንም ማደንቃለሁ። ከዚያ በተረፈ ሁሉ ነገር የምትወው ለራሱ ለጠበቃውና ከጠበቃው ውጭ ላሉ ነው። ከዛ ውጭ የምጨምረው አንዳች ነገር አይኖርኝም።
በእነዚህ ትላንቲፋ በተደረጉ ጉዳዮች ላይ ተቃዋሚዎቹ ዴሞክራቶች ፈጣንና ቆፍጠን ያለ ምላሽ ሰጥተዋል። ኢሜሎቹ ዋይት ሀውስ ክሊንተንን ለማሸነፍ የዘመቻ አከናዋኞቹ ከሩሲያ ጋር መመሳጠርና ሴራ የነበራቸው ስለመሆኑ እስካሁን ይዞት የቆየውን ክህደት ዋጋ ቢስ አድርገዋቸዋል ብለዋል።
The emails are the end of the idea pushed by the administration and the president that there is
ኢሜሎቹ መመሳጠርና መስተጋብር የነበረ ስለመሆኑ በአስተዳደሩና በፕሬዝዳንቱ ዘንድ ተይዞ ለቆየው የመግፋት ሐሳብ ፍጻሜ አብጅተውለታል።
የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የህዳጣኑ ዲሞክራቲክ እንደራሴዎች መሪ ቼክ ሹመር ናቸው። በሌላ በኩል ደግሞ ሪፐብሊካንም እንደራሴዎች ያመኑት አንድ ሐቅ አለ። የነዚህ ኢሜሎች ጉዳይ የሚጥለው ጠባሳ መልካም ገጽታን የሚያኖር አይደለም። በርግጥ እኛ አቃቤ ህግ የተባሉ ሴት የክረምሊን ወኪል መባላቸው ነገር ቢክዱም በእጃቸው ነበር የተባለው መረጃ ይህንን ያህል ለጉዳት የሚሰጥ አልነበረም ቢባልም የሰነቱ አብላጫ እንደራሴዎች መሪ የሆኑት ሪፐብሊካን ሚች መካነል አሁን እየተካሄዱ ላሉት የመርምር ስራዎች ድጋፋቸውን ገልጸዋል።
What I have a lot of confidence in is the intelligence committee handling this whole investigation.
መላውን ምርመራ ያካሄደ ባለው የስለላና መረጃ ጉዳዮች ኮሚቴ ላይ ብዙ እምነት አለኝ። ሴናተር በርና ሴናተር ዋረን ጉዳዩን በአግባቡ ይዘውታል የሚደርሱበትንም ይነግሩናል።
የዶናልድ ትራምፕ ጁኒየር ኢሜሎች ቀደም ሲል ተነስተው የማያውቁ የህግ ጥያቄዎችን ያስነሱ ነው። የምርጫ ህግ ባለሙያ የሆኑት በኒውዮርክ ዩኒቨርሲቲ የባፋሎ የህግ ትምህርት ቤት ባልደረባው ጄምስ ጋርድነር ከቪኦኤ ጋር በስካይፕ ተነጋግረው ነበር።
There's just no precedent for this kind of a situation to arise.
እንዲህ አይነቱ ሁኔታ ከዚህ ቀደም ተነስተው አያውቅም። ምንም እንኳን የተጻፉ ድንጋጌዎች ቢኖሩንም እጅግ በጣም ያልተለመዱ በሆኑ በእንዲህ አይነት አጋጣሚዎች ላይ ተፈጻሚ እንዲደረጉ የተጠየቀበት ጊዜ ግን አልነበረም።
ትራምፕ ልጅየው ማለትም ትራምፕ ጁኒየር የሚናገሩት አንዳችም ጥፋት እንዳልፈጸሙ ነው። ከሩሲያይቱ አቃቤ ህግ ጋር በተገናኙ ወቅትም አንዳችም የሚረባ መረጃ አላገኘሁም ብለዋል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። አስመራ ከተማ በእድሜ ጠገብ ህንፃዎችና የከተማ አቀማመጥ የአፍሪካ ታሪካዊ ከተማ በመባል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መዝገብ ላይ ሰፍራለች። የአስመራ ሪፖርተራችን ብርሃኔ በርሄ ተጨማሪ አለው።
የአስመራ ከተማ በያዘቻቸው ጥንታዊና ታሪካዊ ቅርሶችን ስነ ህንፃ በዓለም አቀፍ የትምህርትና ሳይንስና ባህል ድርጅት ዩኔስኮ መዝገብ ላይ እንድትሰፍር እንደ አውሮፓውያን አቆጣጠር ሐምሌ 8 2017 በፖላንድ መዲና ክራኮቭ በተካሄደው የድርጅቱ 41ኛ መደበኛ ዓመታዊ የኮሚቴ ስብሰባ እንድትሰፍር ተወስኗል። አስመራ ከተማ በዓለማዊ ቅርስ ላይ እንድትሰፍርና ታዋቂነት እንድታገኝ ያደረጋት ዘመናዊ ስነ ህንፃ ማለት አርት ዴኮ ከ15 በላይ የሚሆኑ የህንፃ ቅዶችን ስለያዘችና አስደናቂ የከተማ ፕላን የመንገድ ስርዓትና አደባባዮች ስላላት እንዲሁም ባንድ የተወሰነ አካባቢ ብዙ ድንቅ የሆኑ ታሪካዊ ህንፃዎችን ያዘች በመሆና እንደሆነ ታውቋል። ይህን አስመልክቶ አንዳንድ የአስመራ ነዋሪዎች በተለያየ መንገድ ስሜታቸውን ገልጸዋል። አስመራ ተወልዳ እንዳደገችና ለረጅም ጊዜ እንደተቀመጠች የገለጠችው ወይዘሮ ነገሰት ስሜቷን በእንደዚህ ትገልጣለች።
ከም ተቀማጢት ነይ ስመራን ከም ነዋሪት ነይ ስመራን ጣዕሚ ዓብ ሓበን ስማዓኒ ናይ
የአስመራ ነዋሪ እንደመሆኔ ከፍተኛ ደስታና ክብር ይሰማኛል። ይህ ለእኔ ብቻ ሳይሆን ለመላው የኤርትራ ህዝብ የሚሰማ ነው። ይህንን ዳር ለማድረስና ጥረት ላደረጉት እንዲሁም ለመላው የኤርትራ ህዝብ እንኳን ደስ ያላችሁ ላለሁ። ለእኔ በዩኔስኮ መመዝገቡ ብቻ ሳይሆን ሁሉም ያስመራ ተቀማጭና ሌሎች ጎብኚዎችም እነዚህን ህንጻዎች የመንከባከብና የመጠበቅ ትልቅ ኃላፊነት እንዳላቸው ለማስገንዘብ ወዳለሁ።
አስመራ ውስጥ ለ51 አመት የተቀመጡ አቶ ተክለኪሮስ በወከናቸው እንዲህ ሲሉ ገልጠዋል።
ኢጣሊያውያን ባሉም እንደነብሩ አንበር ኖሲና ይለውነት አይነበሩም ዝግባይ ዘግባይ
ጣሊያናውያን ገዢዎች ሊኖርባት ነበር አስመራን የገነቧት። ማንንም ይባድ ገዢ እንዲያነከ ከተማ በአፍሪካ አንጹ አያውቅም። የኛና የጣሊያናውያኑ ታሪክ በክፉና በድግ የተሳሰረ ነው። እናም አሁን አስመራ በዩኔስኮ ቅርስነት መዝገብ መስፈሯ ይገባታል ባይነኝ። እንዲያውም ብዙ ዘግይቷል። በመሆኑም ይህን ሁሉ ጥረት ላካሄዱ ሰዎች እንኳን ደስ ያላችሁ ላለሁ።
ሌላው የአስመራ ተቀማጭ አቶ መሐመድ አሰናይ በበኩሉ
ከመጣማጣ አስመራን ከኤርትራውን ትዝላለ ክብርን ሐበንን ይስማሐነ
እንደ አስመራ ነዋሪና እንደ ኤርትራዊነቴ ታላቅ ደስታና ኩራት ይስማኛል። ምክንያቱም ይህን ጉዳይ ለማስፈጸም ላይታች ያሉ ሰዎች ድካም ውጤት ነው። ሺህ ጊዜ ቅርሶች ቢኖሩህም ያለነኚ ሰዎች ጥረት በዓለም ዕውቅና ሊያገኝልህ አይችልም። ለቱሪዝም መስህብነትም ትልቅ አስተዋጽኦ እንዳለው ነው የሚሰማኝ።
አስመራ የአፍሪካ ዘመናዊት ከተማ በሚል መጠሪያ የተዘጋጀው 1300 ገጾችን የያዘው ዝርዝር ሰነድ እንደ አውሮፓውያን አቆጣጠር በ2016 ነበር ለዩኔስኮ የቀረበው። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃኔ ለዘገባው። በዚህ ከበሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት ከምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ አለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አድርጉን፣ ተነጋገሩ። ስርጭት ቻችንን ከኦዲዮ ናው voa.hon.mobi እንዲሁም አፖቻችንን በነጻ ጭናችሁ በሞባይል ስልኮቻችሁና ታብሌቶቻችሁ ላይ በቀላሉ ልትከታተሉን ትችላላችሁ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የረቡዕ ምሽት ስርጭት ነው። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። አዲስ አበባ ላይ አጭር የፕሮግራም ማሳሰቢያ አለን።
የጥያቄው መልስ ለውይይት ርዕስ የተመረጠው ከሁለት ሳምንታት በፊት የኦሮሚያ ክልል በአዲስ አበባ ላይ ያለውን ጥቅም ለማስጠበቅ በሚል በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅን የተመለከተ ይሆናል። ረቂቅ አዋጁ ከመጽደቁ በፊት በሕዝብ ውይይት እንደሚደረግበት ቢገለጽም ከወዲሁ ግን በርካታ ተቃውሞዎችን እያስተናገደ ይገኛል። ሌሎችንም ጥያቄዎች ቀስቅሷል። ይህንን ጉዳይ በተመለከተ ያላቸውን ሀሳብ እንዲያካፍሉን በጥያቄው መልስ ሁለት እንግዶችን ጋብዘናል።
ዶክተር ዮሐንስ ዘለቀ በዋሽንግተን ዲሲ የተፈጥሮአዊ ታሪክ የተመዘክር የናቹራል ሂስትሪ ሙዚየም የጥናት ቡድን አባል ናቸው። ቀደም ባለው የኢትዮጵያ ቆይታቸው ደግሞ የባህል ሚኒስቴር ባለሙያ ነበሩ። ዶክተር ብርሃነ መስቀል አበበ ደግሞ በዋሽንግተን ዲሲ ነዋሪ ናቸው። የህግ የፖሊሲና የቢዝነስ አማካሪ ናቸው። የኦሮሚያ ክልል በአዲስ አበባ ላይ ያለውን ጥቅም ለማስጠበቅ በሚል የወጣውን ረቂቅ አዋጅ በተመለከተ ከሁለቱ እንግዶች ጋር ለሚደረገው ውይይት ጥያቄዎቻችሁን በድምጽ 202-205-9942 የውስጥ መስመር 14 ላይ ላኩልን። በኢሜይል ነው ምልከው ጥያቄን ያላችሁ ለሆን ደግሞ horn@voanews.com ላይ ልትልኩልን ትችላላችሁ። በጥያቄዎቹ በጥያቄ በዚህ ውይይት ተሳተፉ።
ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ፕሮዲውሰሯ ብርሃን ኃይሉ፣ ቴክኒሻኑ ዳን ክራፍተን፣ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታየነን። አሁን አሜሪካና ህዝቧ።
የዩናይትድ ስቴትስ ቨርጂኒያ ግዛት ውስጥ ጥላቻ ነቅቶ እየታገለ ባለ አንድ ማህበረሰብ ውስጥ የቪኦኤዋ ዴብራ ብሎክ ተዘዋውራ ያጠናቀረችው ዘገባ አለ። ቆንጅት ታየ ለዛሬ አሜሪካና ህዝቧ ፕሮግራም ይዘዋለች።
ከዋሽንግተን ዲሲ ወጣ ብሎ ቨርጂኒያ አሌክሳንድሪያ ከተማ ዴልሬ የሚሉት ቀበሌ አለ። ባለፈው ሰሞን ታዲያ በዚያ መንደር በዛፎችና መኪናዎች ላይ የጥላቻ መልእክት ያዘሉ ሰሌዳዎች ተንጠልጥለው በየመኪናው ላይ ደግሞ ወረቀቶች ተሸጉጠው ታይተዋል። ሰሌዳዎቹ ጥቁሮች፣ ሙስሊሞችና ሌሎችም የህብረተሰብ ክፍሎች ላይ በጥላቻ ያነጣጠሩና የነጮች የበላይነትን የሚያቀነቅኑ ናቸው። ዴልሬ ሰፈር ታዲያ ይህንን ክስተት በዝምታ እየታገለች ነች። ዛፎች ላይ በተንጠለጠሉትና መኪናዎች ላይ በተለጠፉት ሰሌዳዎችና ወረቀቶች ላይ Blood and Soil ደማችን መሬታችን የተባለ ጽንፈኛ ቀኝ ክንፍ ቡድን ማህተም እንደታየባቸው የተነገረው። የዴልሬ ቀበሌ ነዋሪዎች እነዚያን የጥላቻ ምልክቶች እያነሱ በመተካቸው በየቤታቸውና የንግድ ድርጅታቸው ጥላቻን የሚቃወሙ ሰሌዳዎችን ይለጥፋሉ፣ ይሰቅላሉ። ዴልሬ ቀበሌ ነዋሪው ባለመደብሩ፣ ባለመግብ ቤቱ፣ ነጋዴው እንደ ሰፈር ሰው የሚተያይባት እንደሆነች ነው በኩራት የምትናገረው። ታዲያ አንድ ማለዳ በታዩት ጥቁሮች፣ ሙስሊሞችና ሌሎች ላይ ያነጣጠሩ የጥላቻ ሰሌዳዎች ይህን ሰላማዊና አንዱ ሌላውን ተቀባይነት መንፈስ በጥብጦታል። ኔል ቻፕሊን የዴልሬ ቀበሌ ነዋሪ ናቸው። That type of hatred and those negative opinions aren't things that I associate with Delray. እንደዛ አይነት ጥላቻና አሉታዊ ነገር የዴልሬ ነዋሪዎች ተግባር አይደለም። በተለይ እኔና ጮኛዬ በመንኖርበት አካባቢ እንዲህ አይነት ነገር የለም። ታዲያ በሰፈሩ ያሉ ባለንግድ ቤቶች ይህንን የጥላቻ ክስተት በተቃራኒው የራሳቸውን ሰሌዳ እየሰቀሉ ትግል ይዘዋል። ጴጥሮስ ገብረ እግዚአብሔር
For me it was by putting the sign it was I have been adopted by this community.
ለኒ ይህን ሰሌዳ በመስቀል ይህ ማህበረሰብ እኔን ተቀብሎኛል ብዬ የማወጅ እድል ይሰጠኛል። የዚህ ማህበረሰብ አባል ነኝ። ከነዋሪው ጎን ተሰልፌ ማንኛውንም አይነት ዘረኝነት እቃወማለሁ።
He is not a trait here. We know everybody. Everybody knows everybody. We're all
ጥላቻ የኛ ሰፈር ጠባይ አይደለም። እዚህ ሰው ሁሉ ይተዋወቃል። ጓደኛ ማቾች ነን። የሥራ ባልደረቦች ነን። ይሄ በእያንዳንዳችን ላይ የተሰነዘረ ጥቃት ነው።
ጴጥሮስ ገብረ እግዚአብሔርና አሁን የተናገሩት ስቴቨኒ ራይት በዚያ አካባቢ የመደብሮች ባለቤቶች ናቸው። ዴልሬ ነዋሪው በወዳጅነት የሚታያይባትና ተቻችሎ የሚኖርባት ቀበሌ በመሆኗ ትታወቃለች። ጥላቻና አለመቻቻል ዴልሬ ውስጥ ቦታ የላቸውም። ሮድ ኩክሮ የዴልሬ ዜጎች ማህበር ፕሬዝዳንት ናቸው። እንዲህ ሲሉ ያስረዳሉ።
Free speech is protected by the constitution, but it's not so.
የንግግር ነጻነት በዩናይትድ ስቴትስ ህገ መንግስት የተከበረ መብት ነው። ያም ቢሆን እንደዚህ ያለው ተግባር ግን የሚወደድ አይደለም።
የዴልሬ የሰፈር መድኃኒት ቤት the neighborhood pharmacy ሁሉን ሰው የምንቀበል ነን የሚል ሰሌዳ መስኮቱ ላይ ለጥፏል።
አንደኛዋ የዚህ መድኃኒት ቤት ባለቤት ስቴሲ ሽዋርት ሰራተኞቻቸው ከተለያዩ ማህበረሰቦችና ዘሮች ስብጥር ያላቸው መሆናቸውን ይናገራሉ።
We have Hispanic employees, we have Muslim employees, we have Persian employees,
የላቲን አሜሪካ ዝርያ የሆኑ ሰራተኞች አሉ። ሙስሊም ሰራተኞችም አሉ። ከፋርስ ባህረ ሰላጤ አካባቢም እንዲሁ። በቃ ምን አለፋችሁ ከሁሉም ቦታ። ይሄን እኛ ትልቅ ቦታ ነው የምንሰጠው። ተገልጋዮቻችንም ሲመጡ ደስ ይላቸዋል።
ለውሾች የሚያስፈልጉ አቅርቦቶችን የሚሸጠው Your dog's best friend, የውሻው ጓደኛ የሚል መደብር አለ። ይህ ደግሞ ጥላቻንኛ አንፈልግም የሚል ማሳሰቢያ ለጥፏል። የዚህ መደብር ባለቤት ፖል ሄር ካለፈው ህዳር ፕሬዝዳንታዊ ምርጫ ወዲህ የጥላቻ ንግግር ከቁጥጥር ውጪ ሆኗል እያሉ ነው።
It doesn't matter who started with the virulent hatred.
ጥያቄው መርዘኛው ንግግር መጀመሪያ የወጣው ከማን ነው አይደለም። ይህን ጥሩ ያልሆነ ንግግር የሚጠቀመው ብዙ ነው። መቆም አለበት።
የኛ ዴልሬይ ማህበረሰብ ግን አሉ ፖል ሄር እንቢ ለጥላቻ የሚለው እለታዊ የኑሮ መመሪያ ነው።
ተከታዩ ዝግጅት ዲሞክራሲ በተግባር ነው።
ፖለቲከኞች በፍትህ ስርዓት ውስጥ ጣልቃ ለመግባት የሚያደርጉት ሙከራ በመጪው ወር ምርጫ ወቅት በሀገሪቱ አለመረጋጋት እንዲፈጠር ሊያደርግ ይችላል ሲል የኬንያ የህግ ማህበረሰብ አስጠንቅቋል። ፕሬዝዳንቱን ኡሁሩ ኬንያታን ጨምሮ የገዢው ጁቢሊ ፓርቲ እጩ ተወዳዳሪዎች ፍርድ ቤቶች ለተቃዋሚዎች ያዳላሉ ሲሉ ይከሳሉ። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምጽ ያጠናቀረው ዘገባ አለ። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራም ይዞታል።
አንዳንድ ፖለቲከኞች ከሐምሌው የኬንያ ምርጫ በፊት ያቀረቡ ያሉት ጥያቄ ፍርድ ቤቶች ምን ያህል ነጻ ናቸው የሚል ነው። የኬንያ የህግ ማህበረሰብ ፕሬዝዳንት አይዛክ ኦኬሮ በፍርድ ቤቶቹ አሰራር ጣልቃ መግባት መቆም አለበት ይላሉ።
And they're being attacked on account of some decisions that have been made where they're sitting on a panel. This can only undermine
ፍርድ ቤቶቹ ከዚህ ቀደም በሰጧቸው አንዳንድ ብይኖች ሳቢያ ጥቃት ደርሶባቸዋል። ይህን አይነቱ በዳኞች ላይ የሚፈጸም ጥቃት የምርጫውን ተአማኒነትና የህግና ስርዓቱን ይጎዳል። በሀገሪቱ ህግና ስርዓት መከበሩን ለማረጋጋት ጥብቅ እርምጃ ሲወሰድባቸው ብቻ ነው ግርግርና ትርምስ የሚወገደው። ዜጎች በሙሉ የፍትህ ተቋማቱን ነጻነትና አንድነት ማስከበራቸው እጅግ በጣም ጠቃሚ ነው።
የኬንያ ከፍተኛው ፍርድ ቤት ባለፈው አርብ በሰጠው ብይን ገለልተኛው የምርጫና ድንበር ኮሚሽን የድምጽ መስጫ ካርዶችን እንደገና ለማሳተም የጨረታ ማስታወቂያ ማውጣት አይቻልም ሲል አግዷል። ፍርድ ቤቱ ከዚህ ውሳኔ ደረሰው ሂደቱ ህዝብ ያልተሳተፈበትና አንዳንድ ጉድለቶች የታዩበት በመሆኑ ነው ሲል አስረድቷል። ቀደም ሲልም የምርጫ ኮሚሽኑ ሌላ ጉዳይ ውድቅ ተደርጎበታል። ያም ዋናው የተቃዋሚዎች ጥምረት የፕሬዝዳንታዊ ምርጫውን ውጤት ማሳወቅን በተመለከተ ያቀረበው ጥሪ ነው። በዚህ ላይ ፍርድ ቤቱ የሰጠው ብይን በምርጫ ጣቢያዎች ደረጃ የሚሰጠው ውጤት የመጨረሻው ይሆናል የሚለው ነው። የምርጫ ኮሚሽኑ የሚፈልገው ማዕከላዊ አሰራርን ተከትሎ ውጤቶች ከየአካባቢው ከተሰበሰቡ በኋላ በብሔራዊ ደረጃ ይፋ እንዲደረግ ነው። እነዚህ በከፍተኛው ፍርድ ቤት በተከታታይ የተሰጡ ብይኖች ገዢውን የጁብሊ ፓርቲ አስቆጥተዋል። ለዚህም ነው ፍርድ ቤቶቹ ከተቃዋሚዎች ጋር እየሰሩና በምርጫ ኮሚሽኑ ሥራ ውስጥ ጣልቃ እየገቡ ናቸው ሲል ክስ ያቀረበው። ፕሬዚዳንት ኡሁሩ ኬንያታም ጉዳዩን ባሳለፍነው እሁድ የምረጡን ዘመቻቸው ላይ አንስተውታል።
ሚሚ ናታከ ኒዋምቢየ ወኔ ኮቲ ቱሜዋሄሺሙ ላኪኒ ሙስፊኪሪየ ሄሺማ
ፕሬዚዳንት ኡሁሩ ኬንያታ በስዋሂሊ ቋንቋ ያሉት ለፍትህ አካላቱ ለነግራቸው የምፈልገው አክብረላችኋል፣ ከበሬታችንን ግን ከፍርሃት የመጣ ነው ብላችሁ አታስቡ ነው። ተቃዋሚዎቻችን ፍርድ ቤቱን ተጠቅመው የምርጫ ኮሚሽኑን ሲያስፈራሩ ማየት ፈጽሞ የማንቀበለው ጉዳይ ነው ሲሉም አክለዋል። ተቃዋሚዎች ያን የሚያደርጉት የጓሮውን በር በመጠቀም አሸንፈው ስልጣን የሚይዙ መስሏቸው ነው በማለትም ኡሁሩ ኬንያታ ለደጋፊዎቻቸው አስረድተዋል። ያ ፈጽሞ ሊሆን አይችልም ሲሉም አስገንዝበዋል። ፕሬዚዳንት ኡሁሩ ኬንያታ ባለፈው እሁድ የምርጫ ዘመቻቸውን ያካሄዱት በስምጥ ሸለቆ አካባቢ ነው። አካባቢው እንደ አውሮፓውያን ዘመን አቆጣጠር በ2007 እና በ2008 የተካሄዱ ምርጫዎችን ውጤት ተከትለው በተቀሰቀሱ አመጾች እጅግ የከበደው ግጭት የተካሄደበት መሆኑ ይታወሳል። በአጠቃላይ በብሔራዊ ደረጃ የምርጫ ውጤቶችን በመቃወም በደረሱ ግጭቶች ከ1000 በላይ ሰዎች ተገለዋል። ዋናው ዳኛ ዴቪድ ማራጋ ባለፈው እሁድ መግለጫ አውጥተው ፕሬዚደንት ኡሁሩ ኬንያታ በምርጫ ዘመቻቸው ወቅት ያደረጉትን ንግግር አሳሳቢና ሕዝቡ ፍርድ ቤቶች ላይ ያለውን አመኔታ የሚሸረሽር ነው ብለዋል። የገዢው ፓርቲ ቃል አቀባይ ለዚህ በዋናው ዳኛ ለቀረበ ክስ መልስ እንዲሰጡ ለተደረገላቸው ጥሪዎች ፈቃደኛ ሳይሆኑ ቀርተዋል። ሴናተር ሙቱላ ኪሎንዞ ጁኒየር ጠበቃና የተቃዋሚ ፓርቲው አባል ናቸው። የምርጫ ዘመቻ የሚካሄድባቸው ስፍራዎች በፍርድ ቤቶች የተሰጡ ብይኖችን ለመቃወሚያ ትክክለኛ ቦታዎች አይደሉም ይላሉ።
ችግር አለን ብለው ካሰቡ ያን ጉዳይ በጽሑፍ ማቅረብ ነበረባቸው። ያን ከደረጉ በኋላ ባቀረቡት መከራከሪያ መሰረት የፍርድ ቤቶቹን ብይን ማጥቃት ትችላለህ። ነገር ግን በክርክሩ ለመሳተፍ ፈቃደኛ ሳትሆን ከቀረህ በኋላ የተሰጠውን ብይን ብትቃወም የሚሰማ የለም።
በኬንያ ምርጫዎች ሊካሄዱ ከአንድ ወር ያነሰ ጊዜ መኖሩ ሲታወቅ በወቅቱ ፕሬዝደንትና በዋና ተቀናቃኛቸው በራይላ ኦዲንጋ መካከል የሚካሄደው ፉክክር ተቀራራቢ እንደሚሆን ነው የፖለቲካ ታዛቢዎች የሚተነብዩት። እንደ አውሮፓውያን ዘመን አቆጣጠር የ2013ቱን ምርጫ በተመለከተ ተቃዋሚዎች ያቀረቡት ክስ ማስረጃ ይጎድለዋል ሲል ጠቅላይ ፍርድ ቤቱ ውድቅ አድርጎ ኡሁሩ ኬንያታ ፕሬዝደንታዊ ምርጫውን አሸንፈዋል ማለቱ ይታወቃል።
ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አድማጮች፣ የአሜሪካ መግቢያ ወይም ወደ አሜሪካ መጓዣ ቪዛ ጉዳይ ላይ የተቀናበረ ዝግጅት ይሆናል የሚቀርበው።
ዩናይትድ ስቴትስ ሄዶ ልጅ መውለድ የተከለከለ ጉዳይ አለመሆኑን የገለጸው አዲስ አበባ የሚገኘው የአሜሪካ ኤምባሲ በቪዛ ቃለ መጠይቅ ወቅት ሁኔታውን አለመግለጽ ግን ማጭበርበር ነው ብሏል። ልጅ ለመውለድ ወደ ዩናይትድ ስቴትስ የሚጓዙ የተጠቀሙበትን የሕክምና አገልግሎት ክፍያ በሕጉ መሠረት መፈጸም እንዳለባቸውም ኤምባሲው ገልጿል። ከኢትዮጵያ ወደ ዩናይትድ ስቴትስ በጉብኝት ቪዛ ገብተው በሆስፒታሎች ውስጥ ልጅ ከወለዱ በኋላ ለተጠቀሙበት አገልግሎት ክፍያ ሳይፈጽሙ የሚመለሱ እንዳሉ መገለጹን ጽዮን ግርማ ዘግባለች።
ልጅ ለመውለድ መጥቼ ነው፣ የነዋሪነት ደብዳቤ ጻፉልኝ፣ ማረፊያ ፈልጉልኝ በሚሉ እንግዶች መማረራቸውን አንዳንድ የዋሽንግተን ዲሲ አካባቢ ነዋሪዎች ይናገራሉ። አሜሪካ ሄጄ ልወልድ ነው ወይም እሷኮ አሜሪካን የተወለደው የተወለደችው የሚል ጠንከር ያለ አቅምን የሚጠይቅ የማንነት መገለጫ ንግግሮችም እንደ ቀልድ ከሰዎች አንደበት ጣል ሲደረጉ ይሰማሉ። አንዲት እናት ዩናይትድ ስቴትስ ውስጥ በሚገኙ ሆስፒታሎች ውስጥ በመደበኛ የወሊድ መንገድ ልጅ ለመውለድ ብትፈልግ ከ10,000 ዶላር 225,000 የኢትዮጵያ ብር ማለት ነው መክፈል አሊያም የክፍያውን ተመጣጣኝ የሕክምና ኢንሹራንስ በግዢ ማቅረብ ይጠበቅባታል። ይህን ማድረግ የማትችል ከሆነ ደግሞ በዲሲ ከተማ በሚገኝ መኖሪያ ቤት ውስጥ በዝቅተኛ ደረጃ መኖሯን ማረጋገጫ አቅርባ የነጻ ኢንሹራንስ አገልግሎት ማቅረብ ይጠበቅባታል። ከመደበኛ ውጪ በሆነ በቀዶ ጥገና ከወለደች ደግሞ ክፍያው እስከ 17,000 ዶላር ማለትም ከ382,000 የኢትዮጵያ ብር በላይ እንደሚፈጅ ይገመታል። ኢትዮጵያ የሚገኘው የአሜሪካ ኤምባሲ እንዲህ ያሉ የሕክምና ክፍያዎች አለመፈጸማቸው ያሳሰበው ይመስላል። ከዚህ ጋር ተያያዥነት ያለው የማሳሰቢያ መልእክት ለኢትዮጵያ አየር መንገድ መላኩ ተሰምቷል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የመረጃ መኮንንና ቃል አቀባይ ኒኮላስ ባርኔት ስለ ጉዳዩ ጠይቂያቸው ነበር። ደንበኞቻቸው ከቪዛ ሰጪው አካል ቪዛ ስለሚያገኙበት መንገድ መከተል ያለባቸውን መስፈርት ሳይከተሉ ሲቀሩ ለማስተማር ብዙ ጥረት እንደሚያደርጉ ገልጸው የኢትዮጵያ አየር መንገድ ሰራተኞችና ቤተሰቦቻቸው ጉዳይ የዚሁ አንዱ አካል እንደሆነ ተናግረዋል።
When you look at the quotes from the embassy, it's really about making sure that what's important is for the employees of Ethiopian Airlines or any other applicant tell us the truth about what they plan to do in the United States.
ከኢምባሲው የተላከውን መልእክት ስትመለከቱ በዋናነት የሚያስረዳው የኢትዮጵያ አየር መንገድ ሰራተኞችም ሆኑ ሌሎች ቪዛ ጠያቂዎች ወደ አሜሪካ ለምን እንደሚሄዱና ምን ማድረግ እንደሚፈልጉ እውነቱን ሊነግሩን ያስፈልጋል የሚል ነው።
ለምሳሌ ይላሉ ኒኮላስ ይሄንን ሐሳባቸውን በመሳሌ ሲያስቀምጡ አንድ ሴት የአንድ አመት ቪዛ አላት እንበል። ቪዛው በተሰጠበት ወቅት እርጉዝ አልነበረችም። እርግዝናው አይመጣው ከዛ በኋላ ቢሆንና ቪዛው ለዛ ተጠቅመውበት ከሆነ ግለሰቧ ምንም ህገወጥ ተግባር አልሰሩ ማለት ነው። ይህም ሆኖ ግን በሆስፒታል ውስጥ የተሰጣቸውን የወሊድ ህክምና አገልግሎት ወጪ ሙሉ ለሙሉ መክፈል ግዴታቸው እንደሆነ ይናገራሉ። ለሁለተኛ ጊዜ በሚያመለክቱበት ጊዜም ቪዛውን ለተጠቀሙበት ትክክለኛ ተግባርና እውነቱን መናገር ይጠበቅባቸዋል ብለዋል።
Many people believe that what's most important in the visa process is that you bring a certain document or that you have a certain
ብዙ ሰዎች ቪዛ ለማግኘት በሚያመለክቱበት ጊዜ የሚያቀርቡት በጣም አስፈላጊ ናቸው ብለው የሚያስቧቸውን ሰነዶች፣ የድጋፍ ደብዳቤዎችና የመሳሰሉትን ነው። ይህ ስህተት ነው። ምን አይነት ሰነድ ማሟላት እንደሚያስፈልግ እኛ በጣም ግልጽ የሆነ አሰራር አለን። ዋናውን ትኩረት የምንሰጠው ግን ለሚሞሉት ማመልከቻ ነው። ማመልከቻው በሐቅ ላይ ተመስርቶ መሟላት አለበት። አመልካቾች አጭበርብረው ቪዛ ለማግኘት ከመከሩ ለአንድ ጊዜ ብቻ ሳይሆን እስከ ወዲያኛው ሊከለከሉ ይችላሉ። ይህ አክብደን የምናየው ጉዳይ ነው።
ከኢትዮጵያ አየር መንገድ ጋር ያደረጉት ውይይትም ከተለያዩ ቡድኖችና የህብረተሰብ ክፍሎች ጋር በመገናኘት ሁኔታውን በተመለከተ ለማስተማር የሚያደርጉት ጥረት አንዱ ማሳያ መሆኑን ገልጸው ሰዎች ህጎቹን ባለማገናዘብና ባለመረዳት አስቸጋሪ ሁኔታ ውስጥ እንዳይወድቁ ይረዳቸዋል ይላሉ ቃል አቀባይ ኒኮላስ።
It is legal to give birth in the US and use American medical services when you travel on a valid visa. The rules are that you have to pay for those services.
ይህግ ለሁሉም ይሰራል። አሜሪካ ውስጥ ልጅ መውለድም ሆነ አሜሪካ ውስጥ በሚገኙ የህክምና ተቋማት ውስጥ ህጋዊ ሰነድ ይዞ አገልግሎት ማግኘትም ህጋዊ ነው። ለአገልግሎቱ ክፍያ መፈጸም ግን ግዴታ ነው። በተጨማሪም ለሁለተኛ ዙር ቪዛ ማመልከቻ በሚያቀርቡበት ጊዜ እውነቱን መናገር አለባቸው። የጉዞ ምክንያት ለወሊድ ወይም ለህክምና ከሆነ በግልጽ መናገር ያስፈልጋል። መረጃውን ከደበቁና ዋሽተው ካገኘናቸው ትልቅ ማጭበርበር አድርገን ነው የምንወስደው።
በዋሽንግተን ዲሲ ነዋሪ የሆነውና የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራች አቶ ተፈራ ኃይሉ በጉብኝትና በንግድ ቪዛ ወደ ዩናይትድ ስቴትስ በመጓዝ ልጅ የሚወልዱ ሰዎችን ማንነት በሶስት ይከፍላቸዋል።
ብዙ ጊዜ እንደዚህ አይነት ነገር ታች ላለው ወይም ደግሞ ለተራሰው ነው ሳይሆን በተለይ ይሄ ነገር የንግድ ባለቤቶች በዚህ ላይ ደግሞ ቤተሰባቸው አሜሪካ የሚኖርም ካናዳ ሌላው ደግሞ ከቢሮ ኃላፊነት ጋር የቢሮ ኃላፊ ከመሆን አንፃር ለምሳሌ ዋናው የኢትዮጵያ አየር መንገድን ስንመለከት እንደዚህ በኢትዮጵያ አየር መንገድ ውስጥ ብዙ ጊዜ ስራዎች በሚሰሩበት ጊዜ አንዱ ቤኔፊቱ ወደ ውጪ ወደ ፈልጉበት ሀገር የሚሄድ ነው። ስለዚህ እንደነዚህ አይነት ሰዎች ናቸው በተለይ ገበያቸው ትንሽ ከፍ ያለም የሚባልም አለ ንግምልሽ ስልጣንም ባለስልጣናትም ይኖራሉ። ስለዚህ የባለስልጣን ቤተሰቦችም አሉ። በመክንያት ምንድነው ዋናው ነገር ከሌኮ ባለቤቱ ልትወልድ ነው አሜሪካ ወይም አውሮፓ ወይም ካናዳ ሲባል ማንነትንም ስቴተስንም የሚያሳይ ነገር ነው።
እነዚህ ሰዎች በተለይም ዲኤምቪ በሚባለውና ዋሽንግተን ዲሲ፣ ቨርጂኒያና ሜሪላንድን በሚያካትተው አካባቢ ለመውለድ ከመጡ አሊያም እዚህ ከመጡ በኋላ አገልግሎቱን ማግኘት ከፈለጉ አገልግሎቱን የሚያገኙት በተለያየ መንገድ እንደሆነ አቶ ተፈራ ይናገራሉ። አንደኛው ክፍያውን ሙሉ ለሙሉ ይፈጽማሉ ወይም ኢንሹራንስ ይገዛሉ። ይህንን የሚያደርጉትም በጣም ጥቂቶች እንደሆኑ ይነገራል። ሁለተኛው መንገድ በተለይ በዋሽንግተን ዲሲ ውስጥ የሚኖርና ዝቅተኛ ገቢ ማግኘቱን እንደ ውሃና መብራት የመሳሰሉ ወራዊ ክፍያዎቹ ዝቅተኛ መሆኑን የሚያሳይ መረጃ በማቅረብ የነጻ ህክምና ያወጣሉ። ሶስተኛ የተቸገሩ ሰዎችን የሚረዱ ድርጅቶችና ሆስፒታሎች ጋር በመሄድ ምንም ገቢና ሰው የሌላቸው መሆኑን አስረድተው አገልግሎቱን ያገኛሉ። አራተኛው መንገድ በድንገተኛ ወደ ሆስፒታሎቹ መግባትና አገልግሎቱን ማግኘት ነው። አቶ ተፈራ እንደሚሉት በዲሲ አካባቢ የሚኖሩ ሰዎች ዘመዶቻቸው ወይም የሚያቋቸው ሰዎች ከኢትዮጵያ መጥተው ደብዳቤ እንዲጽፉላቸው ሲጠይቋቸው ላለማስቀየም በሚል እንደሚተባበሯቸውና አብዛኛው የዲሲ ነዋሪ በዚህም እንደሚማረር ይናገራሉ። በዋሽንግተን ዲሲ የሚገኘው የኢትዮጵያ የህብረተሰብ አገልግሎት የልማት ድርጅት ስራ አስኪያጅ አቶ ዳዊት ገዛው ጋር ሰፋ ያለ ውይይት አድርጌ ነበር። ድርጅታቸው መስፈርቱን ለሚያሟሉ የማህበሩና የማህበረሰቡ አባላት ማንኛውንም አገልግሎት እንደሚሰጥ ይናገራሉ።
አለ የሚሞሉ ፎርሞች በዛ ፎርም አማካኝነት ያንን ሲያሟሉ ኢንሹራንስ ያገኛሉ ማለት ነው። ያንን ማሟላት የማይችል ሰው ግን አያገኝም። ነገር ግን በዚህ ሀገር ህግ ደግሞ አንድ ሰው መጥቶ እርጉዝም ከሆነች በኢመርጀንሲም እንኳን ቢገቡ መውለድ የሚችሉበት አገር ነው። ነገር ግን እኛ ጋር መጥተው ሁሉን ነገር የሚያረጉት ምንድነው? መስፈርት አለ። ያን መስፈርት በሚያሟሉበት ሰዓት ላይ እኛ መርዳት ባለብን መልክ እንረዳለን እንጂ እነዚህ ከሬ ከኢትዮጵያ ነው የመጡት። በነገራችን ላይ ኢትዮጵያንም ብቻ አይደለም ይሄ ድርጅት የሚረዳው፣ ኤርትራውያንንም ይረዳል። ሌሎችም አፍሪካ ሀገሮች እንዲሁም ከአንዳንድ አረብ ሀገሮችም የሚመጡ አባላቶችም አሉን። ፕሮሰስ እናደርጋለን ማለት ነው።
መስፈርቱ ምንድነው?
መስፈርቱ ምንድነው? አንደኛ ዲሲ መኖር ይገባቸዋል እና ዲሲ ስለመኖራቸው ማረጋገጫ ያመጣሉ። ያን ማረጋገጫ ካመጡ ስለዚህ በዛ አማካኝነት ያንን ነገር ካሟሉ በኋላ ማንኛውም ሰው ግልጋሎቱን መውሰድ ይችላል ማለት ነው።
ለምታገኘው የወሊድ ሕክምና አገልግሎት የሚያስከፍለው ገንዘብ ግምት ምን ያህል እንደሆነ ጠየኳቸው። አቶ ዳዊት ይመልሳሉ።
በኖርማል ከሆነ ከ8 እስከ 10 ሺህ ሊሆን ይችላል። ሴክሽን ሲሆን እንደየሁኔታው እንደ ቁስሉ እንደምናምን እስከ 18 19 ሊሄድ ይችላል ይሆናል።
አንዲት ልጇን ዩናይትድ ስቴትስ ውስጥ በሚገኙ ሆስፒታሎች የምትወልድ እናት ከላይ ከተዘረዘሩት መንገዶች በአንዱ ሕክምናውን ካገኘች ታዲያ የታከመችበትን ሂሳብ ሳትከፍል ወደ ኢትዮጵያ ተመልሳ ትሄዳለች የሚባለው እንዴት ነው ብያቸው ነበር አቶ ዳዊትን።
እንደኔ ግምቴን ነው የምናገረው። ሰዎች ዝም ብለው ድንገት ወይን መጥተው ኢመርጀንሲ ገብተው ይወልዳሉ። ኢመርጀንሲ ሲወልዱ አሁን ማንም ወገን የሚከፍልላቸው የለም። ወይንም ችግራቸውን አሳውቀው ያን ችግር ወይን በቤተክርስቲያን ወር በሌላ እንደዚህ ነፃ አይነት የኢንሹራንስ የተለያዩ ነገሮችን ሳይጠቀሙ ይወልዱና የሚሄዱበትም ሁኔታ ሊኖር ይችላል። ያን ሰዓት ማንን ነው ሆስፒታሉ ኢንሹራንስ ምንም ነገር የሚጠይቀው የለም። ስለዚህ የሚጠይቀው ማንን ነው? የወለደውን ሰው ነው። ወደ ኢመርጀንሲ ሲገባ ብዙም ነገር አለ። አብሮት ኢንፎርሜሽን መግባት አለበት፣ አንዳንድ ነገር ማግኘት አለበት። ነገር ግን ኢመርጀንሲ ደግሞ ከተገባ ግዴታ ያው ማከም አስፈላጊ ነው።
ሁለተኛው ምክንያት ደግሞ የነጻ ኢንሹራንሱ ከሚፈቅድላቸው በላይ ተጠቅመው ሲገኙ ነው ይላሉ አቶ ዳዊት።
ገና ደግሞ ሌላ ምንድነው ኢንሹራንሱ የማይከፍነው ደግሞ ፓርት አለ። ከተወሰነ ሰው አሁን ለምሳሌ በሲሴክሽንም ምን ያህል አንድ ሴት ልጅ ወልዳ መቆየት እንዳለባት አለ። ከዛ በኋላ ያለውን በኢንፔሸንት ሆና እንድትቀጥል አይፈቅድም ኢንሹራንሶቹ ማለት ነው። አውት ፔሸንት ሆና እንድትቀጥል ያረጋታል። ያን ሰዓት ሆስፒታሉ ቢል ሲያደርገው ኢንሹራንሱ አይከፍልም፣ ምክንያቱም የኛ ኮንትራክት እዚህ ድረስ ነው ይላል። ያን ሰዓት ያን ቢል ወደ ሰውየው ይልካል ማለት ነው።
እናት በድንገተኛ ገብታ ከወለደችና ሕክምናውን ካገኘች በኋላ የሕክምና ወጪውን እንድትከፍል በአድራሻዋ ሲላክ ምናልባትም ወደ መጣችበት ተመልሳ ይሆናል። አቶ ተፈራ በዚህ ምክንያት አድራሻቸውን የሰጡ የዲሲ ነዋሪዎች ችግር ሊያጋጥማቸው ይችላል ይላል።
ደጋግመው ለመርዳት በሚደረገው ጥረት እነዛም ሰዎች ከአገልግሎቱ የወጡበት ሁኔታ አለ። ምክንያቱም ያ ቤት በጣም ብዙ ሰዎችን በማስተናገድ ማለት ነው። ስለዚህ አንዳንድ ጊዜ ከአገር ቤት ሆነው መጥተው እዚህ የሚጠቀሙ ሰዎች እዚህ ላለው ቤተሰብ ሳይታወቅ ለብዙ ችግር ይጋለጣሉ። ግን አሁን ባለው ተጨባጭ ሁኔታ አይደለም የትራምፕ አድሚኒስትሬሽን ሰውም አሁን እንደዛን ነገር አይተባበርም ምትቷል።
አቶ ዳዊት ክፍያ የማይፈጽሙ የአገልግሎቱ ተጠቃሚዎች እንዳሉ ሁሉ ከፍለው አገልግሎቱን የሚጠቀሙ እንዳሉ ይናገራሉ። ይህንን ሁኔታ በቅርበት ሲከታተል እንደቆየ የሚናገረው የዲሲው አቶ ተፈራ ኃይሉ የሕክምና አገልግሎቱ ባልተከፈለ መንገድ ልጆቻቸውን የወለዱ እናቶች ልጆቻቸውን ይዘው በድጋሚ ወደ ዩናይትድ ስቴትስ ለመግባት ሲሞክሩ ችግር እየገጠማቸው አሊያም የተጠቀሙበትን ሂሳብ እንዲከፍሉ እየተገደዱ ነው ይላል። ለዚህም ይመስላል አዲስ አበባ የሚገኘው የአሜሪካ ኤምባሲ የተጠቀሙበትን የወሊድ ሕክምና አገልግሎት ወጪ መክፈል ግዴታ መሆኑን ያስገነዘቡት። በዚህ ጉዳይ ስማቸው ከተነሳው መካከል የኢትዮጵያ አየር መንገድ ሰራተኞችና ቤተሰቦች ጭምር ሲሆኑ ይህንን በተመለከተ ከአየር መንገዱ ምላሽ ለማግኘት ጥረት አድርገን ነበር። አየር መንገዱን በሰጠን ምላሽ ይህ በጣም ግላዊ ጉዳይ ነው፣ በዚህ ጉዳይ ላይ ምንም ምላሽ አይኖርም ብሎናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን እናመሰግናለን። ከመሰናበታችን በፊት አንድ የማጠቃለያ ዜና ይኖረናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በካታርና ሽብርተኞችን እየረዳች ነው በሚል በወነጀሏት አራት ጎረቤቶቿ የሆኑ የባህረ ሰላጤው ሀገሮች ጋር ያለውን ውዝግብ ለመሸምገል በያዙት ጥረት ዛሬ ከወንጃያዎቹ አንዷ ወደ ሆነችው ወደ ሳውዲ አረቢያ ተጉዘዋል። የጅዳው ድርድር ዜና የተሰማው ዩናይትድ ስቴትስና ካታር የትብብር ስምምነት በተፈራ የተፈራረሙ ማግስት መሆኑ ነው። ዶሃ ከዩናይትድ ስቴትስ ጋር ስምምነት የተፈራረመችው በሽብርተኝነት ለሚፈረጁ ወገኖች የሚደርስ የገንዘብ ድጋፍ እንዲነጥፍ በማለት ነው።
I am here in Qatar today carrying with me the same spirit which President Trump traveled in Riyadh.
የውጭ ጉዳይ ሚኒስትር ቲለርሰን ፕሬዚደንት ትራምፕ ባለፈው ግንቦት ወደ ሪያድ ሲጓዙ ያሳዩትን የመሰለ መንፈስ ተላብሼ ነው ኳታር የተገኘሁት ሲሉ ተናግረዋል። የዩናይትድ ስቴትስ ብቸኛ ግብ ሽብርተኝነትን ከምድረ ገጽ ማጥፋት ነው ብለዋል።
ከመሰናበታችን በፊት ለቱን ለማስታወስ ያህል ካሳ ምርጫ በኋላም ደጃች ካሳ ምርጫ በኋላም አጼ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ የተወለዱት ዛሬ በ1829 ዓመተ ምህረት እንደርታ ማይቢሃ ላይ ነበረ። ዝግጅታችን ተጠናቀቀ።
ወደ ትግርኛ ስርጭት ይሆናል የምናልፈው። አብራችሁን ስላመሻችሁ እናመሰግናለን። ነገ በተለመደው ሰዓት እንገናኛለን። ደህና ደሩ።
መልካም ምሽት።